የዜና መጽሔት
አምስት ዘገባዎችን ነው እናስተናግደው። ወደ ቀዳሚው ተሻግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ በደቡብ ወሎ ሀገረ ስብከት በሚገኝ ገዳም መናን ያለይ አሰቃቂ ያሉትን የድሮን ጥቃት የፈጸሙ ሰዎች ለፍትህ እንዲቀርቡ ጠይቋል። ይህንኑ ድርጊት በጽኑ ያወገዘው የዓለም አብያተ ክርስቲያናት ምክር ቤት በበኩሉ በጉዳዩ ላይ ፈጣን ተአማኒ ግልጽና ገለልተኛ ምርመራ እንዲደረግ ጥሪ አስተላልፏል። የኢትዮጵያ ሰብአዊ መብቶች ጉባኤም በጉዳዩ ላይ መግለጫ አውጥቷል። ሰለሞን ሙጬ ከአዲስ አበባ ተጨማሪ ዘገባለሁ።
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማቲያስ በደቡብ ወሎ ሀገረ ስብከት የተለያዩ ገዳማት ላይ ሐምሌ 15 ቀን 2018 ዓ.ም በተፈጸመ ጥቃት የመናንያን መነኮሳት ሕይወት በግፍ መጥፋቱንና በርካቶች መቁሰላቸውን በገዳሙና በንዋየ ቅድሳቱ ውድመት መድረሱን ጠቅሰው ከፍተኛ ሐዘን እንደተሰማቸው ሰሞኑን ገልጸዋል። በዚያው ዕለት በሃዲያና ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና በምዕመናን ላይ ጥቃት መድረሱን የገለጹት ፓትርያርኩ ድርጊቱ ፍጹም ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። በሌላ በኩል የዓለም አብያተ ክርስቲያናት ምክር ቤት ይህንን ወንጀል ባወገዘበት የትናንት መግለጫው ፈጣን፣ ተአማኒ፣ ግልጽ እንዲሁም ገለልተኛ ምርመራ እንዲደረግና አጥፊዎች ተጠያቂ እንዲሆኑ ጥሪ አቅርቧል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ደግሞ በኦሮሚያ ክልል ምስራቅ አርሲ ዞን የታጠቁ አካላት ከ430 በላይ የሚሆኑ ሰዎችን ሕይወት መቅጠፋቸውን፣ ተጎጂዎችን፣ የተጎጂ ቤተሰቦችን እንዲሁም ሌሎችን አነጋግሮ በስም፣ በጾታ፣ በምስል፣ በእድሜ ግድያ የተፈጸመበትን ቦታና ቀን ጭምር የሰነደ ዝርዝር የምርመራ ውጤት ይፋ አድርጓል። ኢሰመጉ ይህንን ያህል ግድያ የተፈጸመው ከ2014 ዓ.ም እስከ ግንቦት 24 2018 ዓ.ም ድረስ መሆኑንም በምርመራው አረጋግጧል። ለሰብአዊ መብት ጥበቃ በመሟገት የሚታወቁት አቶ ያሬድ ኃይለማርያም ይህንን የኢሰመጉን የምርመራ ውጤት እንዴት እንደሚመለከቱ ጠይቀናቸው ምላሽ ሰጥተዋል።
ይሄ የሚያሳየው ምን ያህል ስር የሰደደ ችግር እንደሆነ ምን ያህል ትኩረት እንደተነፈገም ጭምር ለ4 ዓመት አንድ ቦታ ላይ ይህን ያህል ጥቃት ሲፈጸም ይህን ያህል ሰዎች ሲሞቱ የተለያየ ለጥቃቱ ስም ከመስጠት ባለፈ ለማስቆም ለዜጎች ጥበቃ ለማድረግ በመንግስት በኩል ተገቢው እርምጃ አለመወሰዱን ጭምር ነው የኢሰመጉ ሪፖርት የሚያመላክት።
ኢሰመጉ በአካባቢው የሚገኙ የታጠቁ ቡድኖች የአካባቢው ማህበረሰብ ላይ ሃይማኖትን መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መሰወር፣ እገታና አብያተ ክርስቲያናት ላይ ዝርፊያና በርካታ ቤቶችን ማቃጠላቸውን በግኝቱ ጠቁሟል። የመብት ተሟጋቹም ግኝቱ መሰል ችግሮች ለመባባሳቸው ማሳያ እንደሆነ ጠቅሰዋል።
በመንግስት በኩል በጣም ከፍተኛ የሆነ ዳተኝነት፣ ግድ ያለመስጠት፣ አንዳንድ ጊዜም ትርክቶችን ለማስተካከል መጨነቅ፣ ጥሰቶቹን ከማስቆም ይልቅ የሚሰጡትን ምክር ሀሳቦች በመንግስት በኩል ምንም ትኩረት አላገኙም እና የመባባሳቸው ምክንያት አንዱ እሱ ነው። ሁለተኛ ደግሞ የመንግስት አካላትም ጭምር ራሳቸው ዋና የሰብአዊ መብት ጥሰት ተሳታፊ ሆነው የሚታይባቸው ብዙ አጋጣሚዎች አሉ። ስለዚህ መንግስት ለሰብአዊ መብት መጠበቅ ያለው ትኩረት በጣም በጣም አነስተኛ እና ምናልባትም ምንም ትኩረት እንደማይሰጥ ነው የሚያሳየው።
መንግስት በኦርቶዶክስ እምነት ተከታዮች ላይ የደረሰውንና የሚደርሰውን ጥቃት እንዲያስቆም ብቻ ሳይሆን ያጠፉት እንዲጠየቁም ተጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ አቡነ ማቲያስ አሰቃቂ ጥቃት የፈጸሙት ለፍትህ እንዲቀርቡ፣ ሌሎች ገዳማትና አድባራት ደህንነታቸው እንዲጠበቅ፣ ለተጎዱትም ተገቢው ድጋፍ እንዲደረግ አበክረን እንጠይቃለን ሲሉ ተማጽነዋል። ለመሆኑ ይህንን መሳዩ ወንጀል ዓለም አቀፍ ትኩረት አግኝቷል ወይ የሚለው ላይ አቶ ያሬድ ኃይለማርያም ምልከታቸውን አጋርተውናል።
የዓለም አቀፍ ማህበረሰቡ በመንግስታትም ደረጃ ድምጻቸውን ብዙ ሲያሰሙ አይታይም። በዚህ በኦርቶዶክስ እምነት በአማራ ብሔር ተወላጆች ላይ በሌሎችም ብሔር ተወላጆች ላይ በተለይ ኦሮሚያ ክልል ውስጥ በጣም ተከታታይ የሆኑ ጥቃቶች ሲፈጸሙ ነው የኖሩት እና ለነዛ ጥቃቶች የሚመጥን ዓለም አቀፋዊ ትኩረት አላገኘም። የኢሰመጉ ሪፖርት የወት ቦታ ስራ ለመስራትም ጭምር የሚረዳ በታመነ አካል የተሰራ ማስረጃ ስለሆነ ችግሩን በደንብ ለማሳየት ይጠቅማል እና ሁሉም አካል ይህንን ተጠቅሞ የዓለም አቀፍ ማህበረሰቡ ጉዳዩ ጉዳዩን አውቆ ጫና እንዲያሳድር መንግስት ላይ ስራ መሰራት አለበት። ይቀራል፣ ክፍተት አለ።
ኢሰመጉ የፌዴራሉም ሆነ የኦሮሚያ ክልል መንግስታት በንጹሃን ዜጎች ላይ ማንነትና ሃይማኖትን መሰረት ያደረገ ጥቃት የፈጸሙ ታጣቂዎችን የመያዝ የህዝቡን ደህንነት የመጠበቅ ኃላፊነትም ያለባቸው ሆን ብለውም ሆነ በቸልተኝነት የህግ ግዴታቸውን ያልተወጡ የመንግስት የጸጥታና የአስተዳደር አካላትን በአስቸኳይ ለህግ አቅርበው ተጠያቂ እንዲያደርጉ ጠይቋል። በዚህ ከ430 በላይ ሰዎች መገደላቸው ይፋ በተደረገበት የኢሰመጉ የምርመራ ውጤት ላይ መንግስት እስካሁን ምንም ያለው ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ዞኖች የሚገኙ 4 የተለያዩ መጠለያ ጣቢያዎች ውስጥ የሚኖሩ ከ90,000 በላይ የአገር ውስጥ ተፈናቃዮች ለብርቱ ዝናብና ጎርፍ መጋለጣቸውን ተናገሩ። ተፈናቃዮቹ የወቅቱ ክረምት ዝናብና ንፋስ ባስከተለው የጎርፍ አደጋ ምክንያት የመጠለያ ድንኳንና የምግብ መበላሸት እንዳጋጠማቸው ማክሏል። ኢሳያስ ከላው ከደሴ ዝርዝር ዘገባ ልኮልናል።
6 አመታትን በመጠለያ ጣቢያ ውስጥ ያሳለፉ የሚገኙት ወይዘሮ ፋጤ ኢብራሂም በግራዶ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ 5 ክረምቶችን በዚሁ በሸራ በተሰራ መጠለያቸው ውስጥ አሳልፈዋል። 6ኛና በአሁኑ ክረምት ግን እየጣለ የሚገኘው ዝናብ ቤታቸውን በላይ ዝናቡ ከታችም ጎርፉ አንድ በመሆን ያላቸውን ሁሉ እንዳሳጧቸው ይገልጻሉ።
ግራዶ እንደ ውሃ አስበልቶናል። አሁን እንደ ቆጥቋጠሮ ብንኖረን እንደምን ብንኖረን ያችን ውሃ ወስዶብን አሁን ልጆቻችን እየተንጫጭ እያለበት ነው ያለ ነው። አሁን የምናደርገው ነገር በጣም ግራ ገብቶን ዝም ብለን ቀያለጣ ያንጓለላለን። ቤትም ተላይ ንፋስ ወስዶት ውስጡም ጭቃላውም ጭቃ ሆኖ የመጠያየው ዜው ላይ እያለቀሰልን ነው ያለው።
በክረምቱ እየጣለ ባለው ዝናብ ከ6 ልጆቼና ባለቤቴ ጋር የመጠለያ ቤቴን ጎርፍ በማበላሸቱ ኩሽና ውስጥ እየኖርኩ ነው የሚሉት አቶ ሁሴን መሐመድም
ምን ያልሆናለ ብላችሁ ነው? መቼም ነፍስ አልወጣምና እስካሁን እንግዲህ አልሐምዱሊላህ እያል ነው ነው ከሰው ጋርም ደግሞ ቁም ብለን እያየ ነው ነው እንጂ ምን ያልሆናለ። ከልብስም ተጉርስም ቤትም የለ። አሁን ዝማር ቤት አባሳዋ ጭስ ቤቷ ነው ገብቼም 6 ልጆች ባለቤቴ ጋር 8 ነፍስዬ ዝም የወድቀናል ምን
በተመሳሳይ በሰሜን ወሎ የሚገኘው ጃራ የሀገር ውስጥ መጠለያ ጣቢያም የክረምቱ ዝናብ መጣል መጀመር ጋር ተያይዞ የመጠለያ ድንኳኖቹ ውሃ በማስገባታቸው ካለው ከፍተኛ ንፋስ ጋር ተያይዞ ሌሊቱን በስጋት እንደሚያሳልፉ አቶ አህመድ አሊ ይናገራሉ።
ቁጭ ብለን ያደር ነው ምንጣፉን ለብሰን ከላይ ከስር እንደገና እኛ መሬቱ ላይ ዘን ቁጭ ብለን ያደር ነው ልጆቻችንን አጥፈን። ቤቶቹ ያረጁ ናቸው። አዲስ የተሰሩት ቤቶች ሸራቸው በጣም ስስና ስስ ስለሆነ ያፈሳሉ። ዝናቡን መቋቋም አልቻሉም። እንዳለ ጎርፍ በጎርፍ ነው የሆነ ቤቱ በሙሉ
300 የሚደርሱ የመጠለያ ድንኳኖች ባለፉት 5 ክረምቶች አገልግሎት በመስጠታቸው እርጅና ተጫጭኗቸዋል የሚሉት ከ12,000 በላይ የሀገር ውስጥ ተፈናቃዮች የሚገኙበት የደብረ ብርሃኑ ቻይና ካምፕ አስተባባሪ አቶ እሸቱ ውበቱም ዝናቡ ከላይና ከታች ለተፈናቃዮች ፈተና ሆኗል ይላሉ።
ብዙ ቤቶች ያፈሳሉ፣ ከታች ጭቃ ነው ከላይ ያፈሳሉ እና በጣም ሰው መከራውን እየበላ ያለበት ሁኔታ ነው ያለው። ቴንቶች ናቸው 5 ዓመታቸው ከተሰሩ እና እነሱ በሙሉ የሚያፈሱ ናቸው። እዛ ውስጥ ያሉ ሰዎች መከራቸውን እየበሉ ያለበት ሁኔታ ነው ያለው።
በጃሪ የሀገር ውስጥ መጠለያ ጣቢያም ከዚህ ቀደም ቤቶች ፈርሰው አደጋ መድረሱን የሚናገሩት አቶ አደም ሰይድ አሁንም የክረምቱ ዝናብ ሌሊቱን በስጋት እንድናሳልፍ አድርጎናል ሲሉ ይገልጻሉ።
40 ቤት በላይ ነው ፍሳሽ ያፈሰሰው። ይገር ለሚፈጠር ራሱ አልቀረም ነው ላይ ችለው ዝናቡ ሳቱ በጣም እንደተኛ እንዳሉት ነበር እና ያለች እንድሰት ራሱ አበላል ሳቱ በጣም ነው እያስቸገረን ያለ።
በተመሳሳይ መልኩ በደቡብ ወሎ ዞን በሚገኙ የቱርክና የመካነ ኢየሱስ የሀገር ውስጥ ተፈናቃዮች መጠለያ ጣቢያ ችግሩ መኖሩን ተፈናቃዮቹ ይገልጻሉ። ይሁን እንጂ በየአመቱ ክረምት በመጣ ቁጥር በዝናብ በበጋ ወቅት ደግሞ በሙቀት የሚቸገሩት የሀገር ውስጥ ተፈናቃዮችን አሁንም ያላቸውን ቤት ለጊዜው በመጠገን ላይ የተመሰረተ መፍትሄ መኖሩን ነው የደቡብ ወሎ ዞን አደጋ መከላከልና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊ የሆኑት አቶ ጀማል አህመድ የሚናገሩት።
አሁንም ዱቄት እና ምናምን ሰሞኑን እንዲገባላቸው ነው። መጠለያ ማለት ምትገና ነው፣ ሌላ ምንም እንትን የለውም። በዘላይነት ወደ ማህበረሰቡ ኢንተግሬት የሚያደርጉ ማድረግ ነው። አንዱ እዙ አማራጭ መኖር ነው። 3 ናቸው አማራጮቹ። አሁን ለጊዜው እዙ ነው የሚኖሩት።
በሰሜንና ደቡብ ወሎ እንዲሁም በሰሜን ሸዋ ከ90,000 በላይ የሀገር ውስጥ ተፈናቃዮች በካምፕና ከማህበረሰቡ ጋር ተቀላቅለው ይኖራሉ። ዘላቂ መፍትሄን በተመለከተ ግን አደጋ መከላከልና ስራ አመራር ኮሚሽን እንዲሁም ለአማራ ክልል የስራ ኃላፊዎች ስልክ በመደወል ምላሽ ብንጠይቅም በሌላ ጊዜ ምላሽ ለመስጠት ቀጠሮ ይዘዋል። ለዶይቼ ቬለ ዘገባ ኢሳያስ ገላው።
የኢትዮጵያ አየር መንገድ ከዚህ ቀደም በኤርትራ መንግስት ተይዞብኛል ያለው ከፍተኛ መጠን ያለው ገንዘብ አሁንም አለመለቀቁን አሳወቀም። አየር መንገዱ በ2018 በጀት ዓመት 9.1 ቢሊዮን ዶላር ገቢ ማግኘቱንም ይፋ አድርጓል። በመካከለኛው ምስራቅ የተከሰተው ግጭት ለአየር መንገዱ ትልቅ ፈተና ሆኖ ማለፉም ተጠቅሷል። ከአዲስ አበባ ስዩም ጌቱ ተጨማሪ አለው።
ዛሬ ረቡዕ ጋዜጠኞችን ጠርቶ በአመታዊ የስራ ክንውኑ ላይ መግለጫ የሰጠው የኢትዮጵያ አየር መንገድ በተገባደደው በጀት ዓመት የመጀመሪያዎቹ 9 ወራት አመቺ የስራ ሁኔታ የነበረበት ቢሆንም በአራተኛው የስራ ዘመኑ ሩብ ዓመት በገልፍ የተፈጠረውን ጦርነት ተከትሎ በአየር መንገዱ ስራ ላይ አሉታዊ ተጽዕኖ ማሳደሩን አሳውቋል። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዚሁ ወቅት እንደተናገሩትም የአየር መንገዱ የ12 ወሩ አጠቃላይ የስራ አፈጻጸም ግን እንደከዚህ ቀደሙ እድገት ያሳየበትም አመት ነበር ብለዋል።
አላማችን በየአመቱ የበረራ አድማሳችንን ማስፋት ነው። ከዚህ አኳያ 4 አዳዲስ ዓለም አቀፍ መዳረሻዎች ከፍተን መዳረሻዎችን ብዛት ወደ 150 ከፍ አድርገነዋል።
ከዚህ በተጨማሪ አየር መንገዱ የሀገር ውስጥ መዳረሻ ከተሞችን ወደ 25 ከፍ ያደረገበትም አመት እንደነበር አንስተዋል።
ይህንኑ እድገታችንን ለመደገፍ 9 አዳዲስ አውሮፕላኖች በግዥና ኪራይ አምጠን ኦፕሬሽን ውስጥ አስገብተናል።
ቀደም ሲል ከነበረው አመት አኳያ ከመንገደኞች መስተንግዶ አንጻር የ8% እድገት ማሳየቱን የገለጸው አየር መንገዱ ከበጀት አመቱ እቅድ አንጻር ግን 96% ስኬት ማሳየቱን የገለጸው በአመቱ 20.5 ሚሊዮን መንገደኞችን በማጓጓዝም ከዚህ ነጥብ አኳያ ቀደም ካለው አመት የ10% እድገት ስለመታየቱም ነው የተነገረው። በአውሮፕላን በተሰጠው ጭነት 897 ሺህ ቶን እቃ ማጓጓዙን ያስታወቀው አየር መንገዱ በዚህ ረገድ ቀደም ካለው አመት ጋር ስንጻጸር የ16% እድገት በማሳየት ከእቅዱ ከ2% የላቀ ስኬት ተመዝግቦበታል።
ጠቅለል አድርገን ስናየው ያደረግነው በረራ ያጓጓዝነው ሰው ጭነት በጥቅሉ ሲታይ ካለፈው አመት ጋር ሲወዳደር ከ8-16% እድገት ያሳያል። ይሄ ትልቅ እድገት ነው። ከእቅዳችን ግን መጠነኛ መቀነስ ያሳያል ከካርጎ በስተቀር።
አየር መንገዱ በተገባደደው በጀት አመት ያቀደው እቅድ በሁሉም ዘርፍ 100% ያላሳካበትን ምክንያት በጋዜጣዊ መግለጫው ወቅት ያብራሩት ዋና ስራ አስፈጻሚው
ብዙ ከተሞች ሚድል ኢስት እና ገልፍ በአጠቃላይ ያሉ 10 ከተማዎች በረራ አቋርጠን ስለነበር የዚያ ኢምፓክት ነው በዋነኛነት። በሌላ በኩል ደግሞ የትላልቅ አውሮፕላን እጥረትም ነበረን። ራቅ ያሉ ቦታዎች ለመብረር የነበረን ፍላጎት በአውሮፕላን እጥረትም በተወሰነ ደረጃ ተጽዕኖ አጋጥሞታል።
በ2018 ዓ.ም የአሜሪካው መንግስት አዳዲስ የጉዞ እቀባዎች በአፍሪካና ሰሜን አሜሪካ መካከል ያለው የመንገደኞች እንቅስቃሴ መገደቡና በኮንጎ ያገረሸው የኢቦላ ተዋሲ ስርጭት በኢትዮጵያ አየር መንገድ ትርፋማነት ጉዞ ላይ መጠነኛ ተጽዕኖ አሳድሯልም። ያም ሆኖ አየር መንገዱ ከቀደመው አመት አኳያ የተሻለ እድገት ማሳየቱንም ኃላፊዎች አስረድተዋል።
በአመቱ 9.1 ቢሊየን ዶላር ገቢ አግኝተናል። ይሄ ከ1.4 ትሪሊየን ብር በላይ ነው። ካለፈው አመት ጋር ሲወዳደር 20% እድገት አለው። ከእቅዳችንም 9% ጭማሪ አለው።
ዶይቼ ቬለ ዛሬ በነበረው ጋዜጣዊ መግለጫው ከዚህ በፊት አየር መንገዱ በትኬት ሽያጭና ተያያዥ አገልግሎት የሰጠውና በወቅቱ የኤርትራ መንግስት ሳይከፍሎ ስለቀረው 2.5 ሚሊዮን ዶላር ሁኔታ ጥያቄ አቅርቦ ነበር።
በኢትዮጵያና በኤርትራ መካከል ያለው ግንኙነት አሁን ጤናማ አይደለም። በዚህ ምክንያት ምንም ፕሮግረስ የለም። ገንዘባችን እነሱ ጋር አሁንም ስታክ እንዳደረገ ነው ያለው። በጊዜው ጉዳዩን ፍርድ ቤት ወስደን የፍርድ ቤት ኬዝ አድርገነው ነበር ኤርትራ ውስጥ። ግን የፖለቲካ ውሳኔ በመደረጉ ፍርድ ቤቱም ሊንቀሳቀስ አልቻለም። ስለዚህ አመቺ ጊዜ ሲመጣ ክሌም እናደርጋለን። ኤርትራ ባንክ ውስጥ እንደተያዘ ነው ያለው።
ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
የህገወጥ የሰዎች ዝውውር ሰለባ የሆኑ በመቶ ሺዎች የሚቆጠሩ ዜጎች በበይነመረብ በሚካሄዱ የገንዘብና የመረጃ ስርቆት ተግባራት ላይ እንዲሳተፉ ተገድዷል ሲል ዓለም አቀፉ የፍልሰተኞች ድርጅት አይኦኤም አሳወቀ። በህገወጥ ተግባራት እንዲሳተፉ ከተገደዱት መካከል የኢትዮጵያና የኬንያ ዜጎች ይገኙበታል ሲል አይኦኤም ገልጿል። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ ልኳል።
የውሸት ቃል ተገብቶላቸው ያልሆነ ተስፋ ተሰጥቷቸው በህገወጥ የሰዎች አዘዋዋሪዎች እጅ የወደቁ አንዳንዶች ራሳቸውን እዚህ አገኙት። በየአመቱ በመቶ ቢሊዮኖች የሚቆጠር ዶላር የሚሰራበት ህገወጥ የገንዘብ ንግድ ውስጥ እንዲሳተፉም ተገደዱ። አይኦኤም ትናንት ይፋ ያደረገው መረጃ ይሄ ነው። ሐሰተኛ የኢንተርኔት ድረገጾችን፣ የስልክ ጥሪዎችን እና መሰል መንገዶችን በመጠቀም ገንዘብ እና መረጃ ለመስረቅ የተደራጁት የወንጀል ሰንሰለቶች በተለይ በእስያ ውስጥ እንደሚገኙም ሪፖርቱ ጠቁሟል። በእስያ በሚገኙት ሀገራት ውስጥ ወንጀለኞቹ ባደራጇቸውና ህገወጡ ተግባር በሚካሄድባቸው ቦታዎች በግዳጅ ከቡድኖቹ ጋር የሚሰሩ የኢትዮጵያና የኬንያ ዜጎችም ተገኝተዋል ይላል። በእስያ ወደሚገኙት የማጭበርበሪያ ሰንሰለቶች የተወሰዱት የእነዚህ ሁለት ሀገራት ዜጎች በአይኦኤም ድጋፍ እንደተደረገላቸውም ሪፖርቱ ጠቅሷል። እንደ ጎርጎሮሳውያኑ የዘመን አቆጣጠር ከ2022 እስከ 2025 ድረስ አይኦኤም ከ3500 በላይ ለሆኑና በዚሁ የህገ ወጥ ወንጀል እንዲሳተፉ ለተገደዱ የ39 ሀገራት ዜጎች ድጋፍ ማድረጉን ሪፖርቱ አመልክቷል። ከመካከላቸው አብዛኛዎቹ የመጡትም ከኢንዶኔዥያ፣ ህንድ፣ ስሪላንካ፣ ኢትዮጵያ፣ ኬንያና ባንግላዴሽ መሆኑንም ጠቁሟል። የአይኦኤም ሪፖርት ይፋ የተደረገው የኢትዮጵያ ፌዴራል ፖሊስ በህገ ወጥ አዘዋዋሪዎች ላይ እርምጃ መውሰድ መጀመሩን በገለጸበት ሰሞን ነው። የህገ ወጥ የሰዎች ዝውውር ተጠቂዎች ከፍተኛ የሰብአዊ መብት ጥሰት እንደሚያጋጥማቸው የገለጸው የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ከአቻ ተቋማት ጋር ጭምር በጋራ እየሰራ መሆኑን አስታውቋል። በኮሚሽኑ የሀገር ውስጥ ተፈናቃዮች ስደተኞችና ፍልሰተኞች መብቶች ዳይሬክተር አቶ ምህረታብ ገብረ መስቀል ይህንኑ ለዶቼ ቬለ አብራርተዋል።
ድንበር አቋርጦ የሚሄዱ ሰዎችን አቋርጦ ወደሚሄዱባቸው ያሉት ሀገሮች እንደ ጅቡቲ፣ ኬንያ እና የመሳሰሉት ሀገራት እዛ ካሉት ተመሳሳይ የሰብአዊ መብት ተቋማት ጋር እየተነጋገርን መረጃ መለዋወጥ፣ የግለሰብ ቅሬታዎች ካሉም እነሱ ጋር እየተነጋገርን ለመፍታት መሞከር የሚሉት ጅምር ጥረቶችን እያደረግን ነው።
ህገወጥ የሰው አዘዋዋሪዎቹ ተጠቂዎቹን የሚመለምሉት ህጋዊ የሆነ የውጭ ሀገር የስራ እድል እንዳለ በሚገልጽ የውሸት ማስታወቂያ መሆኑን አይኦኤም አስታውቋል። በዚህ መንገድ የሚመለመሉ ኢትዮጵያውያን ታዲያ ገና በመንገድ ላይ ያሉ ሳይቀር ለሞት የሚዳረጉባቸው አጋጣሚዎች አሉ። አይኦኤም በሚያዝያ ወር ባወጣው መግለጫ ከጅቡቲ ተነስቶ በየመን አቋርጦ ሳውዲ አረቢያ በሚደርሰውና የምስራቁ የጉዞ መስመር በሚባለው አቅጣጫ ባለፈው ዓመት ከሞቱት ከ900 በላይ የአፍሪካ ቀንድ ፍልሰተኞች 700ዎቹ ኢትዮጵያውያን መሆናቸውን አስታውቋል። አሁንም ግን የምስራቁን መስመር ጨምሮ የተለያዩ መንገዶችን በመጠቀም ኢትዮጵያውያን መጓዛቸውን እንዳላቆሙ አቶ ምህረታብ ይናገራሉ።
የምስራቅ መስመሩ በጣም ከፍተኛ ፍልሰት የነበረበት ቦታ ነው። ከዛ የሰሜን ምዕራብ የምንለው በዚህ በመተማ አድርጎ ወደ ሱዳን የሚገባው ሌላው ከፍተኛ እንቅስቃሴ ሲደረግበት የነበረ ነው። አሁን በተለይ የሰሜን ምዕራቡ ባለው የጸጥታ ሁኔታ ብዙ እንቅስቃሴዎችን ተገድበዋል። ስለዚህ አሁን በቅርብ ጊዜ በጣም በከፍተኛ ቁጥር እየጨመረ የመጣው እንቅስቃሴ የደቡብ እንቅስቃሴው እንደሆነ ነው እያየን ያለ ነው።
የተባበሩት መንግስታት ድርጅት መረጃ እንደሚያመለክተው በምስራቅ እስያ፣ በደቡብ ምስራቅ እስያ፣ በአውስትራሊያና በኒውዚላንድ የደረሰው የኢንተርኔት ማጭበርበር ኪሳራ ከፍተኛ ነው። ባለፈው አንድ ዓመት ብቻ ከ88.1 ቢሊዮን እስከ 114.1 ቢሊዮን ዶላር የሚሆን ገንዘብ በዚሁ የኢንተርኔት ማጭበርበር ተግባር መሰረቁን ይሄው የተባበሩት መንግስታት ድርጅት መረጃ አመልክቷል። ይህ ደግሞ በአንድ የዓለም አካባቢ ብቻ ያለውን የሚመለከት ነው። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
በዩኔስኮ የዓለም የከባቢ ህይወት ጥበቃውን የተመዘገበው በጋምቤላ ክልል ውስጥ የሚገኘው የማጃንግ ዞን ጥብቅ ደን በህገወጥ የደን ጭፍጨፋ ለአደጋ መጋለጡን የአካባቢው ነዋሪዎች ተናግሯል። የደን ጨፍጫፊዎችም ከፍተኛ ውድመት ማስከተላቸው ተገልጧል። ለዝርዝሩ ነጋሳ ደሳለኝ ካሶሳ።
በጋምቤላ ክልል የማጃንግ ብሔረሰብ ዞን ሁለት ወረዳዎችን የሚያዳርሰው ጥብቅ ደን በርካታ እጽዋትና የዱር እንስሳት መገኛና እድሜ ጠገብ የሆኑ ነባር ዛፎችን በውስጡ የያዘ እንደሆነ ተገልጿል። በዞኑ ጎዳሬና መንገሽ የተባሉ ወረዳዎች ውስጥ የሚገኘው ይህ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የተመዘገበው ደን በሰው ሰራሽ አደጋዎች ከፍተኛ ጉዳት እየደረሰበት እንደሚገኝ ስማቸው እንዲጠቀስ ያልፈለጉ የአካባቢ ነዋሪዎች አመልክተዋል። በደኑ ውስጥ የሚገኙ ነባር ዛፎችን በመቁረጥ ያልታወቁ ግለሰቦች ለከሰልና የተለያዩ ሰብሎች እንደሚዘሩ ያነጋገርናቸው አንድ ነዋሪ ጠቁመዋል። ህገወጥ የደን ጭፍጨፋው በከፍተኛ ሁኔታ መጨመሩንና በርካታ ሄክታር ደን መውደሙን ነዋሪው አብራርተዋል።
በጣም ትልቅ ቻሌንጅ ነው ያልታሉ ጉዳቱ ዲፎረስቴሽኑ በጣም ጨምሯልና አንዳንድ ትላልቅ የማይነኩ የማይባሉ ኮሬላዎች የወደሙበት ሁኔታ ነው ያለው። እዚህ አካባቢ ወደ ስምንት ኮሬላ ነበር። ስምንት ኮሬላ አካባቢ ነው የተመዘገበው። ኦልሞስት ወደ አራት ኮሬላ አልቋል ማለት ይቻላል።
ሌላው የአካባቢ ነዋሪ በሰጡን ሀሳብ በደን ውስጥ በዚሁ ተግባር ተሳትፈዋል ተብሎ የተጠረጠሩ ግለሰቦች ከአንድ ዓመት በፊት ወደ ህግ ቀርቦ እንደነበር ተናግረዋል። ከማጃንግ ዞን መንገሽ የተባለ ወረዳ በኩል በርካታ ሄክታር ደን በህገ ወጥ ደን ጨፍጫፊዎች መውደሙንም አብራርተዋል። በዚህ ወር ውስጥ በአዲስ መልክ በእነዚህ በዩኔስኮ የተመዘገበን ጥብቅ ደን ለመለየትና ግለሰቦችን ወደ ህግ ለማቅረብ ስራ መጀመሩንም ጠቁመዋል።
አሁን እኮ ትላልቁ ዛፍ ብቻ መውደሙ አይደለም። አሁን ቡና ሲተከል ክሊር ካቲንግ ነው ከስር ያለው። እነዚህ ወጣት ዛፎች የሚባሉ እዛም ላይ እንደዚህ ወጣት ዛፎቹ ሙሉ ለሙሉ ነው ክሊር ካት የሚደረጉ። ወጣት ዛፎች ደግሞ አለቁ ማለት እነዚህ የሚያረጁ ዛፎች እድሜያቸው ሲደርስ ይሞታሉ፣ ይወድቃሉ። በዛን ሰዓት ምንም የሚተካ የለም። እንግዲህ አሁን ከጉዳቱን ስታየው በቅርብ ጊዜም እያየ ነው ነው በፊት ላይ እንግዲህ በኤክስፐር ሪዘርቭ ከመመዝገቡ በፊት እና እንደተመዘገበ በነበረበት ሰዓት ከፍተኛ የሆነ የዝናብ ድርጅት ነበረ፣ የምርት ችግርም አልነበረም። አሁን ላይ ስናየው እንግዲህ እነዚህ ክሊር ከት በሚሆኑ ሰዓት ከፍተኛ የሆነ የጎርፍ መጠን ወደ ወንዞች የውሃ ሙላት እንዲከሰት እያደረገ ነው። ዝናብ መቆራረጥ አካባቢው እንዳልነበረ እየሆነ ነው እና አሁን ላይ ደኑ አለ ማለት በጣም ከባድ ነው።
በክልሉ የማጃንግ ብሔረሰብ ዞን የእርሻና ተፈጥሮ ሀብት መምሪያ የአካባቢ ጥበቃ ስራውን የሚያውቁ ግለሰቦችን ለመለየትና ወደ ሕግ ለማቅረብ እየሰሩ እንደሚገኙ ጠቁመዋል። የቢሮ ኃላፊ አቶ ነቢያት ያዕቆብ በዚህ አንድ ወር ውስጥ ወደ ስራ ገብተዋል ያሉት ግብረኃይል በሕገ ወጥ የደን ጭፍጨፋ ተሳትፈዋል የተባሉ ግለሰቦችን ለመለየትና የደረሰውን ውድመት መጠን በመለካት ግለሰቦቹ በሕግ እንዲጠየቁ ይደረጋል ብለዋል። ጉዳት የደረሰበት ቦታ ባደረጉት ምልከታ ግለሰቦች ነባር ዛፎችን በማውደም በቦታው ላይ ቡናና የተለያዩ ዛፎችን ተክሎ ማየታቸውንም አክለዋል።
አንድ የሆነ ቅርንግ በህግ ጠየቁ መለየት ይህ ስራ ነው የጀመርነው እና አንደኛ ምዕራፍ ሰዎቹ አደጋ እንዲወጡ እንዲመጡ ማድረግ፣ ከዛ በኋላ ከወጡ በኋላ ገለ ስራ ይሰራል። የቦታው የበጠፈት መለየት ስራ ይሰራል በጊዜች። ከዛ በኋላ ተክሰፍሳፊዎቹም አንድ የሆነ ጥቅ መጠየቅ ለመጀ መጠጃ ይቀጠላል እና ህብረተሰቡ ግንዛቤ እንዲያደርጉ ሰቦት በዚህ በትዩ ክት ያለው እና በዚህ ዙሪያ ነው ስራ የጀመርነው።
ባለፈው አመት በሚያዝያ ወር የዞኑ አስተዳደር ይፋ ያደረገው መረጃ እንደሚያመለክተው በሁለት ወረዳዎች ውስጥ 119 ግለሰቦች ወደ ህግ ማቅረቡንና 46 በሚሆኑት ላይ ደግሞ ውሳኔ ማስተላለፉን ገልጾ ነበር። ለዲደብሊው ዘገባ ነጋሳ ደሳለኝ ከአሶሳ።
ዜና መጽሔት በዚሁ ተጠናቀቀ።